ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮም በ19ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም ጀመረ።
እኛ ስንኖር ሰዎች ስናልፍ አፈር ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ሥጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን።
ዛሬ ቃለ መሐላ የፈጸሙት የኢትዮጵያው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው።
በጠቅላይ ሚኒስትሩ አባባል ጥሩ አጋጣሚዎች ያመለጡ ይመስላል።
አሁንስ ያለው ሁኔታ ለመለወጥ ይህን አጋጣሚ እንጠቀምበት ይሆን የሚል የብዙ አድማጮች ጥያቄ ይኸው ነው።
ከዚህ አኳያ እጅግ በርካታ አስተያየቶች እየተሰሙ ናቸው። አዲስ አበባ የሚገኘው የአሜሪካ ኤምባሲን በዶክተር አብይ አህመድ ጠቅላይ ሚኒስትርነት ምርጫ ደስታውን ገልጿል። የኤምባሲው ቃል አቀባይ ማምሻውን ከቪኦኤ ጋር ተነጋግረዋል። የአስቸኳይ ጊዜ አዋጁ መደንገግ ላይ ያለንን ተቃውሞ ቀደም ሲል ግልጽ አድርገናል። ስለሆነም አዋጁ በተቻለ ፍጥነት እንዲነሳ የምንፈልግ መሆናችን ግልጽ ነው።
ቀደም ሲል እንዳልነው ይህን ዝርዝር በዜና ውስጥ አካተናል። ለምሽቱ ዋና ዋና የዓለም ዜና ደግሞ ሰሎሞን፣
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሕገወጥ ባሉት ፍልሰት ላይ የጀመሩትን የትዊተር ዘመቻ ለሁለተኛ ቀን ዛሬ ማጠናክረው ቀጥለዋል። የዩናይትድ ስቴትስና የቻይና የንግድ ጦርነት የተጀመረ ይመስላል። ቻይና 25 ከመቶ ታሪፍ ጨምራለች። ከሶሪያ ዋና ከተማ ደማስቆ ወጣ ብላ ከምትገኝ ከተማ ሰላማዊ ሰዎች እየወጡ ነው።
የዛሬ ሰኞ መደበኛ ፕሮግራሞቻችን በወቅታዊ ቅንብሮች መካተታቸው ወይም መተካታቸውን ስንገልጽ ለአድማጮቻችን በተለይ የተጠብቋቸው ለነበሩ አድማጮች ከይቅርታ ጋር ነው።
መጋቢት 24 2010 ዓ ም ነው ዛሬ። ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልኝ አዲሱ አበበ ነን። አሁን ወደ ዓለም ዜና ንባብ እናልፋለን።
የኢትዮጵያ የሕዝብ ተወካዮች ምክር ቤት ዶክተር አብይ አህመድን ጠቅላይ ሚኒስትር አድርጎ ሰይሟል። ፓርላማው የገዢው ግንባር ኢህአደግን ሊቀመንበር የዶክተር አብይ አህመድን ጠቅላይ ሚኒስትርነት ያጸደቀው ዛሬ ባካሄደው ልዩ ስብሰባ ነው። ይህ የሥልጣን ሽግግር አዲስ ምዕራፍ የሚጀመርበት ነው ያሉት አዲሱ ጠቅላይ ሚኒስትር አጋጣሚውን ልንጠቀምበት ይገባል ሲሉም አሳስበዋል። ወቅታዊውን ሁኔታ በተመለከተም በተለያየ ጊዜ መሥዋዕትነት የከፈሉ የመብቶች ተሟጋቾች፣ ፖለቲከኞችና ታዳጊዎች ለተፈጸሙባቸው ግድያዎች ይቅርታ ጠይቀዋል። ከሀገር ውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ሁሉ ባስተላለፉት መልእክትም በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋግር ሲሉ ጥሪ አቅርበዋል። የአዲሱ ጠቅላይ ሚኒስትር ንግግር ዘመናዊ የዲስኩር መስፈርቶችን ያሟላ የጋባዥነትና የአስታራቂነት መንፈስ ያለው ነው ሲሉ ሪፖርተሮቻችን ያነጋገሯቸውን ደራሲዎች፣ ምሁራንና ሌሎችም አስተያየት ሰጪዎች ተናግረዋል። በአብይ ርዕስ ዝርዝር ዘገባ ይዘናል።
የኢትዮጵያ ፓርላማ የዶክተር አብይ አህመድን የጠቅላይ ሚኒስትርነት ሹመት የማጽደቁን ዜና በደስታ መቀበሉን ቀደም ሲል እንደገለጥ ነው በኢትዮጵያ የዩናይትድ ስቴትስ ኤምባሲ አስታውቋል። የኢትዮጵያ መንግስት ለሚወስዳቸው አፋጣኝ የለውጥ እርምጃዎች ድጋፍ ለመስጠት ዝግጁ መሆኑንና የአስቸኳይ ጊዜ አዋጁን መነሳትን በጉጉት እየጠበቀ መሆኑን ኤምባሲው አመልክቷል። ዝርዝሩን ከቆንጅት ታየ።
በዛሬው ዕለት የኢትዮጵያ ፓርላማ የዶክተር አብይ አህመድን ጠቅላይ ሚኒስትርነት ማጽደቁን ተከትሎ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ከአዲሱ ጠቅላይ ሚኒስትርና ከኢትዮጵያ መንግስት ጋር በጋራ ጥቅሞቻችን ላይ አብረን ለመስራት በጉጉት እንጠብቃለን ብለዋል። የኤምባሲውን ቃል አቀባይ ኒኮላስ ባርኔትን ማምሻውን በስልክ አግኝተናቸዋል።
I think as our statement says, we welcome the confirmation of Dr. Abe as the next Prime Minister of Ethiopia, and we look forward to...
በመግለጫችን እንዳልነው የኢትዮጵያ ፓርላማ የዶክተር አብይን የጠቅላይ ሚኒስትርነት ሹመት ማጽደቁን በደስታ ተቀብለናል። በአዲሱ የሥራ ኃላፊነታቸው አብረናቸው ለመሥራት በጉጉት እንጠብቃለን። የኢትዮጵያ መንግሥትም የፖለቲካና የኢኮኖሚ ለውጦችን በአፋጣኝ ተግባራዊ እንዲያደርግ ድጋፍ ልንሰጥ ዝግጁ ሆነን እንጠባበቃለን።
የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስልጣናቸውን እንደሚለቁ ይፋ ባደረጉበት መግለጫቸው በአጽንኦት እንዳስቀመጡት የኢትዮጵያ ሕገ መንግስት በሚያዘው መሰረት ሰላማዊ የስልጣን ሽግግር መከናወኑን እናደንቃለን ሲሉም የአሜሪካ ኤምባሲው ቃል አቀባይ አክለዋል። የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ የአስቸኳይ ጊዜ አዋጁን መነሳት በጉጉት እንደሚጠብቅ አስታውቋል።
Well, we've been very clear in our position about the state of emergency, so obviously we'd like to see that happen as soon as possible.
የአስቸኳይ ጊዜ አዋጁ መደንገግ ላይ ያለንን ተቃውሞ ቀደም ሲል ግልጽ አድርገናል። ስለሆነም አዋጁ በተቻለ ፍጥነት እንዲነሳ የምንፈልግ መሆናችን ግልጽ ነው።
በአፋጣኝ እንዲከናወኑ የሚፈልጉትን ተግባራዊ የለውጥ እርምጃዎች በተመለከተ እንዲያብራሩ የተጠየቁት ኒኮላስ ባርኔት የለውጥ እርምጃዎቹ ሂደት መመራት ያለበት በራሷ በሀገሪቱ እንደመሆኑ በቀጣይነት የሚመጡትን ሐሳቦች እየጠበቅን ነው ብለዋል።
በሕገ ወጥ ፍልሰት ላይ ለሁለተኛ ተከታታይ ቀን የትዊተር ዘመቻ እያደረጉ ያሉት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሀገራችን በፍልሰተኞቹ እየተሰረቀች ነው ሲሉ አማረሩ። ወደ 1100 የሚሆኑ ፍልሰተኞች ከማዕከላዊ አሜሪካ ድህነትና ሁከትን እየሸሹ ጥገኝነት ፍለጋ ወደ ሀገራችን ይጎርፋሉ ብለዋል። ሜክሲኮ ግዙፍ ቅፍለት ሲሉ የጠሩትን የፍልሰተኞች ጉዞ የማቆም ሙሉ ኃይል እንዳላት የጠቆሙት ሚስተር ትራምፕ አሁንም ሀገሪቱ ባላት የድንበር ሕግ መሰረት ፍልሰቱን እንድታስቆም ጠይቀዋል።
ከዩናይትድ ስቴትስ ወደ ቻይና በሚገቡ ምርቶችና ሸቀጦች ላይ ቤጂንግ እስከ 25% የሚደርስ ተጨማሪ ታሪፍ ደነገገች። የቻይና መንግስት የወሰደው ውሳኔ እስከ 3 ቢሊዮን ዶላር የአሜሪካ ዶላር የሚገመት ተጨማሪ ታክስ ሲሆን ታሪፉ የተጣለው በአሳማ ተዋጽኦዎች፣ በአትክልትና ሌሎችም ከዩናይትድ ስቴትስ በሚወጡ ምርቶች ላይ መሆኑ ታውቋል። የቤጂንግ እርምጃ የተከተለው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ በተለያዩ ቻይና ሰራሽ የሆኑ ምርቶች የደነገጓቸውን ተጨማሪ ቀረጦች ውሳኔ ተከትሎ ነው። የዜናው ሰዓት አበቃ።
ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሰኞ መጋቢት 24 2010 ዝግጅቱን እስከ ምሽቱ 4 ሰዓት ይቀጥላል። አዲሱ አበበና
እኔም ሶሎሞን አባተነን እያስተናገድናችሁ ያለ ነው። ወደ ቀዳሚው አብይ ርዕስ ከማለፋችን በፊት ለቅምሻ ጥቂት እናሰማ።
በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር ዕድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ ዕድል ነው። በመሆኑም በከፍተኛ ኃላፊነት ስሜት ልንጠቀምበት ይገባል።
ሌላው ከጠቅላይ ሚኒስትር አብይ አህመድ የወሰድነው ለቅምሻ የተሰማ ከንግግራቸው ማለት ነው የተወሰደ ነው። በአብይ ርዕስ እንመለስበታለን።
ዶክተር አብይ ጊዜው የወለዳቸው ወይም ደግሞ መፍትሄ እንዲያመጡ ያስቀመጣቸው ባለው በኢህአዴግ አገዛዝ ወይም ግንባር ምክንያት እንዳው ለኢትዮጵያ ሕዝብ መፍትሄ ያመጣሉ ብሎ በፍላጎት የተደረገ ሳይሆን የትግል ውጤት በመሆናቸው የኢትዮጵያ ሕዝብ የሚጠብቀውን አይነት ንግግር አድርገዋል ብዬ አምናለሁ።
ሀገሪቷ በከፍተኛ ችግር ውስጥ ስላለች ያንን ችግር የሚረዳ ከዛ ችግር ውስጥ ደግሞ ለማውጣት የሚታትር አመራር ነው ሕዝቡ እየፈለገ ያለው። በዛ ነገር ስታየው ይህ ሰው ወጣት እንደመሆኑና የተናገራቸው ቃላቶች የፖለቲካ ችግሩን እየተረዱ ይመስለኛል። ሆኖም ግን ዛሬ የሰማነው ቃል ብቻ ነው። የተናገሯቸው ነገሮች ከንግግር አልፈው ወደ ተግባር የተገበሩ ከሆነ ሀገሪቷን ከገደል አፋፍ ለመመለስ ጠቃሚ ናቸው ብዬ ነው የማስበው።
የቀደሙት የተቃዋሚው የኢትዮጵያ ሕዝብ የጋራ ሸንጎ ፕሬዚዳንት ዶክተር ታዬ ዘለቀ ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ በውጭ ሀገር የሚገኘው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ ናቸው።
ብዙዎች በተለየ ትኩረት የተከታተሉትን የአዲሱን ጠቅላይ ሚኒስትር ንግግር አስመልክቶ በተካሄደ ቃለ ምልልስ ከሰጧቸው አስተያየቶች የተቀነጨቡ ናቸው የሰማችኋቸው። በምሽቱ ይዘናቸዋል።
አሁን አብይ ርዕስ። ዛሬ ልዩ ስብሰባ ያካሄደው የኢትዮጵያ ፓርላማ አዲሱን የኢህአደግ ሊቀመንበር ዶክተር አብይ አህመድን በጠቅላይ ሚኒስትርነት ሰይሟል። ይህ የስልጣን ሽግግር አዲስ ምዕራፍ የሚጀመርበት መሆኑን የገለጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ልንጠቀምበት ይገባል ሲሉም አሳስበዋል። ወቅታዊውን ሁኔታም በተመለከተ በተለያየ ጊዜ መስዋዕትነት ለከፈሉ የመብት ተከራካሪዎች፣ የፖለቲከኞችና ታዳጊዎች መሞት ይቅርታ ጠይቀዋል። ከሀገር ውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ባስተላለፉት መልእክትም በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ሲሉ ጥሪ አቅርበዋል። የአዲሱ ጠቅላይ ሚኒስትር ንግግር ዘመናዊ የንግግር መስፈርቶችን ያሟላ እንዲሁም የጋባዥነትና የአስታራቂነት ያለው ነው ሲሉ የፓርላማ አባላትና ምሁራን ሌሎች አስተያየቶችም ተናግረዋል። እስክንድር ፍሬው ነው የዘገበው።
ሽግግሩ ተከናውኗል። ወጣቱ ዶክተር አብይ አህመድ በይፋ የኢትዮጵያ ጠቅላይ ሚኒስትር ሆነዋል። በትንሣኤ በዓል ዋዜማ ብቅ ያሉት መሪ ለአገሪቱ የዲሞክራሲ ሂደት ትንሣኤ፣ ለቀጠለው ፖለቲካዊ ችግር መፍትሄ እንደሚያመጡ ተስፋ የጣሉ በርካቶች ናቸው። ዛሬ በፓርላማው ያደረጉት ንግግር ያገኘው ተቀባይነት፣ በአዳራሹም የፈጠረው ድባብ ደግሞ እንደ አንድ ማሳያ ይጠቀሳል። በኢህአዴግ መሪዎች ያልተለመደ የንግግር አቀራረብ ያሳዩት መሪ የሰጡት ተስፋ፣ የገቡትም ቃል የበርካቶችን ጆሮ መያዝ የቻለ ይመስላል። የስልጣን ሽግግሩን ተከትሎ አዲስ ምዕራፍ እንዲጀመር ጥሪ አቅርበዋል ዶክተር አብይ በዚህ የመጀመሪያ ንግግር።
በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። በመሆኑም በከፍተኛ ኃላፊነት ስሜት ልንጠቀምበት ይገባል።
ገዢው ፓርቲ ኢህአዴግ ያሳካቸው በርካታ ድሎች እንዳሉ ሁሉ በዚያው መጠን በፍጥነት መቀረፍ ያለባቸው በርካታ ጉድለቶች እንዳሉ አዲሱ ጠቅላይ ሚኒስትር ተናግረዋል። ዋናው ቁም ነገርም አገራችንን ከፍ ወዳለ ምዕራፍ ማሸጋገርና አንድነቷን ጠብቃ የምትቆይበትን ሁኔታ በቀጣይነት እያረጋገጡ መሄድ ነው ብለዋል። የኢትዮጵያና የኢትዮጵያውያን አንድነትም እጅግ ጠንካራ መሆኑን በመጥቀስ
ማንነታችን እንዳይለያይ ሆኖ የተሰናሰለ፣ እንዳይነጣጠል ሆኖ የተገመደ፣ የተዋደደና የተዋሃደ ነው። አራማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞው በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤንሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀዲያው፣ ሀረሪው እና ሌሎችም የኢትዮጵያ ሕዝቦች ሁሉ በባድመ ከሀገሬ በፊት እኔም ብለው እንደወደቁ ከባድመ አፈር ተዋህደዋል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን።
ጠቅላይ ሚኒስትር አብይ አህመድ ስለ ኢትዮጵያ ታሪክ፣ ኢትዮጵያዊነትና የቀጠለ ጥንካሬው የጠቀሱት በተደጋጋሚ ነው። ንግግራቸውን እስከዛሬ በገዢው ፓርቲ መሪዎች ከተደረጉት ለየት ከሚያደርጉት ነጥቦች አንዱ ይሄው መሆኑን ባለሙያዎችና ሌሎች አስተያየት ሰጪዎች ይናገራሉ። በአዲስ አበባ ዩኒቨርሲቲው የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍ ባለሙያ የሆኑት ዶክተር ጌታቸው ድንቁ ከነዚህ አንዱ ናቸው።
በጉድለትነት በብዛት ሌሎችም ሲጠቅሱት የነበረ ኢህአዴግም እንደዚሁ በግምገማው ያወጣው የዚህ የብሔር ማንነትና የአገራዊ ማንነት ሚዛን በቅጡ አልታየም እና የኢትዮጵያን አንድነት የሚያጎላው ነገር ጎድሏል የሚለው የብዙዎች ጥያቄ ነበረ እና ይሄ ንግግር ከዛሬው ጀምሮ በንግግሩ ውስጥ ሳይቀር ኢትዮጵያዊነትን የማጉላትን ጅማሮ የጀመረ ይመስላል። ካልተሳሳትኩ 28 ጊዜ በዚህ ንግግር ውስጥ 35 ደቂቃ ያክል ርዝመት ያለው ንግግር ነው። 28 ጊዜ ኢትዮጵያ በተለያዩ መልኩ ተጠቅሳለች። ከዚህ በፊት ይህች ሀገር የሚል በተለያየ ተዘዋዋሪ ብቻ የሆኑ አነጋገሮችን ተጠቅሞ ይገለጽ የነበረውን ነገር በቀጥታ ኢትዮጵያ፣ ኢትዮጵያዊነት፣ እናንተ ኢትዮጵያውያን እየተባለ በጣም የተደጋገመበት ስለሆነ በዚህ ንግግር ውስጥ ማየው ይሄንን የማጉላት ጅማሮ ነው። ይሄ ኢትዮጵያ የሚለውን ቃል በመጠቀም ብቻ የሚገለጥ አይደለም። ኢትዮጵያዊነትን፣ ኢትዮጵያውያኖችን እንደ ሰንሰለት አስሮ የሚይዙ ነገሮችን በመጥቀስና እነሱን በማጉላት ምሳሌያዊ ነገሮችንም ያደረገ ንግግር ነው። ለምሳሌ አማራው በካራማራ፣ ትግራዩ በመተማ፣ ኦሮሞ በአድዋ ተራሮች፣ በርካታ ብሔር ብሔረሰቦች ደግሞ ተዘርዝሮ በባድመ ስለከፈሉት ዋጋ የተጠቀሰ ነገር አለና ይሄ ድንበር ተሻጋሪ የሆነ አስተሳሰብንና አንድ ኢትዮጵያዊ ጥላ ስር ደግሞ ሊያስተሳስሩን የሚችሉትን ነገሮች ፈልጎ በማጉላት ሰውን ያንን ያለውን ነገር የመኮርኮር ስራ የሰራ ነው። እኔ ተሳክቶለታል ብዬ አስባለሁ በዛ አንጻር። ምክንያቱም ከንግግሩ በኋላ ያናገርኳቸው ሰዎች አንድ ሰው አንድ ጓደኛ የገለጠልኝ ለምሳሌ ለመጀመሪያ ጊዜ በመሪ ንግግር ውስጥ አገሬን በጉልህ ተመልክቻለሁ ብሎኛል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ከፍተኛው የመንግስት ስልጣን የመጡት ሀገሪቱ ባልተቋጩ ፖለቲካዊ ቀውሶች ውስጥ ባለችበት ወቅት ነው። አቶ ኃይለ ማርያም ወደ ጠቅላይ ሚኒስትርነት ሲመጡ በሀገሪቱ ያለው ፖለቲካዊ ችግር እንደዚህ እንዳሆኑ የጎላ አልነበረም። ያኔ አቶ ኃይለ ማርያም የሞሉት የተፈጠረ ክፍተት ነው ይላሉ ተንታኞች። ደግሞ ሚሃድግ ውስጣዊ አንድነት ነበረው። የአራት ፓርቲዎች ግንባር መሆኑ እስኪዘነጋ ድረስ ከቀበሌ ሊቀመንበር እስከ ጠቅላይ ሚኒስትር በሚገባ የሚናበቡበት አንድነት። ዛሬ ሁኔታው ተቀይሯል። ይህ መሆን ከጀመረም ጥቂት ዓመታት ተቆጥረዋል። በዚያ ሂደት ውስጥም በርካታዎች ሕይወታቸውን አጥተዋል። ይህንን በጸጸት ጭምር ያስታወሱት አዲሱ ጠቅላይ ሚኒስትር ሊደገም እንደማይገባው ይቅርታ በመጠየቅ ጭምር ተናግረዋል።
መስዋዕትነት ለከፈሉ የመብት ተከራካሪዎች፣ ፖለቲከኞች፣ በቅጡ ሳይባርቁ ሕይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ። እንዲሁም ሰላም ለማስከበርና ሕገ መንግሥታዊ ግዴታቸውን ለመወጣት ሲንቀሳቀሱ ሕይወታቸውን ላጡ የጸጥታ ኃይሎች አባላት ለከፈሉት መሥዋዕትነት ያለኝን አድናቆትና አክብሮት ለመግለጽ እፈልጋለሁ። ለተፈጠሩት ችግሮች እልባት በማበጀት ሕዝባችንን እንደምንክስም ጭምር በዚሁ አጋጣሚ ቃል እገባለሁ።
የፖለቲካ ምህዳሩን ለማስፋትና በአገር ውስጥ ተመዝግበው ለሚንቀሳቀሱ ፓርቲዎች ምቹ ሁኔታ ለመፍጠር እንደሚሰሩም ነው ጠቅላይ ሚኒስትሩ ያረጋገጡት።
ክቡራን የተፎካካሪ ፖለቲካ ፓርቲ አመራሮች፣ ከኢህአዴግ ውጭ ያሉ ፓርቲዎችን የምናይበት መነጽር እንደ ተቃዋሚ ሳይሆን እንደ ተፎካካሪ፣ እንደ ጠላት ሳይሆን እንደ ወንድም፣ አማራጭ ሀሳብ አለኝ ብሎ እንደመጣ ሀገሩን እንደሚወድ የዜጋ ስብስብ ነው። ስለዚህ ተፎካካሪ ፓርቲዎች በነጻነት እንዲንቀሳቀሱ የተመቻቸና ፍትሐዊ የመወዳደሪያ ሜዳ እንዲኖር በመንግስት በኩል ጽኑ ፍላጎት ያለ በመሆኑ ስለ ሰላምና ፍትህ በልዩ ልዩ መንገድ የምትታገሉ የተፎካካሪ ፓርቲ መሪዎች አብሮነታችንንና ሰላማችንን አደጋ ላይ የሚጥሉ ብሔራዊ ጥቅሞቻችንም አሳልፈው የሚሰጡ የአስተሳሰብ መስመሮችን በአርቆ አስተዋይነትና ሀገራዊ ፍቅር በሰጥቶ መቀበል መርህ የተሻለ የፖለቲካ ባህል ለመፍጠር የምናደርገውን ጥረት እንድታግዙ ጥሪዬን አስተላልፋለሁ።
በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያንም የአዲሱ ጠቅላይ ሚኒስትር ንግግር ትኩረት ነበሩ። እውቀትና ልምዳችሁን ይዛችሁ መመለስ ለምትፈልጉ እጃችንን ዘርግተን እንቀበላችኋለን ያሉት
በሀገር ውስጥም ሆነ በስደት ከሀገር ውጭ የምትኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ ከልባችን ይቅር ተባብለን የትናንትናውን ምዕራፍ ዘግተን በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ዘንድ ጥሪዬን አቀርባለሁ።
የአዲስ አበባ ዩኒቨርሲቲው ዶክተር ጌታቸው ድንቁ እንደሚሉት የጠቅላይ ሚኒስትሩ ንግግር ሌላ ጥንካሬ ሁሉንም ወገን ማካተቱ ነው።
የተለያዩ ወገኖችን ማካተትን እንያዝ፣ እንሳሳብ፣ ኑ አንድ እንሁን፣ በውጭ ሀገር ያላችሁ፣ በሀገር ውስጥ ያላችሁ የሚል ይሄ ጣት የመቀሰር ሳይሆን የጋባዥነት አይነት ንግግር ሆኖ ነው። አስታራቂነትን በምንወስድበት ጊዜ ለምሳሌ በእውነት በግልጽ ይቅርታ ተጠያይቀን የፍቅርና የእርቅ ዘመን ተብሎ ለብዙ ጊዜ አሁን እርቅ የሚለውን ቃል ሲደፈር አልሰማም ነበር። እኔ አገራዊ መግባባት ሊባል ይችላል ወይም እርቅ ለምን ያስፈልጋል ሲባል ሰምቼም አውቃለሁ። ዛሬ ግን የፍቅርና የእርቅ ዘመን ተብሏል እና ግልጽ በሆነ ሁላችን በሚገባን ቋንቋ የፖለቲካ ባልሆነ ግን የሰው በሆነ ለእኛ ለልባችን ቅርብ በሆነ ቋንቋ የተገለጡበት ብዙ ነገሮች አሉ።
የህዝብ ተወካዮች ምክር ቤት አባላትና ሌሎችም እንግዶች በጭብጨባና በተለየ ትኩረት ይህንን ንግግር ተከታትለዋል። ስሜታዊ እንዲሆኑ ያደረጋቸው አጋጣሚም ተፈጥሯል። ጠቅላይ ሚኒስትሩ በሕይወት ስለሌሉ እናታቸው ሲናገሩ እንባ አውጥተው ያለቀሱ የምክር ቤት አባላት ታይተዋል። ጠቅላይ ሚኒስትሩ ዛሬ በሕይወት ስለሌሉት እናታቸው እንዲህ ነበር ያሉት።
የሰባት ዓመት ልጅ እያለሁ እንዲህ ከፊታችሁ እንደምቆም የምታውቅና ይህንን ሩቅ ጥልቅና ረቂቅ ራዕይ በውስጤ የተከለች ያሳደገች ለፍሬ ያበቃች አንዲት ኢትዮጵያዊ እናት እንዳመሰግን በትህትና እጠይቃለሁ። እናቴ ከሌሎች ቀን የዋና ጎበዝ ኢትዮጵያውያን እንዳንዶቹ የምትቆጠር ናት። ቁሳዊ ሀብትም ዓለማዊ ዕውቀትም የላትም። በእናቴ ውስጥ ሁሉንም የኢትዮጵያ እናቶች ዋጋና ምስጋና እንደ መስጠት በመቁጠር ዛሬ በሕይወት ካጠገቤ ባትኖርም ውዷ እናቴ ምስጋናዬ ከአጽረ ነፍስ ይደርሳት ዘንድ በብዙ ክብር ላመሰግናት እወዳለሁ። ሌሎች ኢትዮጵያውያን እናቶቼ በልጆቻቸው የነገ ራዕይ ላይ ትልቅ ድርሻ እንዳላቸው በመገንዘብ ነገ ለሚያጭዱት መልካም ፍሬ ዛሬ ላይ የሚዘሩት ዘር ዋና ጉዳይ መሆኑን በመገንዘብ ለሚከፍሉት መስዋዕትነት ያለኝን በምንም የማይተካ አድናቆትና ምስጋና እንዲሁም ክብር በብዙ ልባዊ ፍቅር ሳቀርብ በቀጣይም ልጆቻችን የዚች አገር ህዳሴ እንዲረጋገጥ ዋና ተዋንያን መሆን እንዲችሉ እናታዊ አይተኬ ሚናችሁን እትወጡ አደራ በማለት ጭምር ነው። ሶስተኛ የሚስቶች ስኬት 2-3 ነው። 2 ሲሆን አንዱ የራሳቸው ሌላው የባላቸው፣ 3 ሲሆን ደግሞ የልጆቻቸውም ይጨመርበታል። አንዳንዴ ድል ስኬታቸው ከዚህም ይሻገራል። የእናቴን ራዕይ ተረክባ በብዙ የደገፈችኝና የእናቴ ምትክ የሆነችልኝ ውዷ ባለቤቴ ወይዘሮ ዝናሽ ታያቸው ከነዚህ ሚስቶች ተርታ ትመደባለችና እጅግ አድርጌ ላመሰግናት እወዳለሁ።
በዛሬው በዓለ ሲመት ላይ የተገኙ የፓርላማ አባላትና ሌሎች እንግዶችም የአዲሱ ጠቅላይ ሚኒስትር ንግግር በአቀራረቡ የተለየ አንኳር ጉዳዮችንም ያካተተ መሆኑን ተናግረዋል። ከጎንደር ከተማ እንደመጡ የተናገሩት ተመራጭ ሙሚና መሐመድ አንዷ ናቸው።
ከሳቸው ንግግር የበለጠ የነካኝ ነገር ምንድን ነው? በተለይ ለሴቶች የሰጡት ቦታ ነው። ከእናትነት ጀምሮ ከሚስትነት ባለፈ የኢትዮጵያ አጠቃላይ ሴቶች ትልቅ ሚና እንዳላቸውና የእነሱ ተሳትፎ ወሳኝ መሆኑን አስቀምጠዋል። የሰጡት ቤተሰባዊ ክብርና ሕዝባዊ ክብር ራሱ ይኸው ጥሩ ሞዴልነትና ያሳየኝ።
ጠቅላይ ሚኒስትሩን በማህበራዊ ግንኙነት ጭምር የምታውቃቸውና በማህበራዊ የመገናኛ ብዙሀን ሀሳቧን ስትገልጽ የቆየችው ከያኒት አስቴር በዳኔም አቀራረቡን ለየት ብሎ አግኝተዋለች።
አብይ የዛሬ ንግግሩን የፖለቲካ አመራርም ወይ የሆነ ፓርቲ አባልም ሆኖ ሳይሆን ሰው ሆኖ ነው ያቀረበው። ይሄንን ሰውነታችንን ስለረሳ ነው ፖለቲካችን ከሰው የተራራቀው፣ መሪዎቻችን ከህዝብ ልብ የመራቅ አይነት ሁኔታ የነበረው። አብይ ሰው ሆኖ ነው ንግግሩን ያቀረበው። ስለዚህ ሁል ጊዜ የሚረሳ ነገር መሰረታችን ነው። እናት የተመሰገነችበት ንግግር ለመጀመሪያ ጊዜ ነው። ባለቤቱ ያመሰገነበት ንግግር የሰማሁት ለመጀመሪያ ጊዜ ነው። ማንም ሰው የማህበረሰቡ ቢሆንም መጀመሪያ ግን የቤተሰቡ ነው። መነሻችን ነው እኛ ዛሬ የደረስንበት ቦታ የሚያደርሰን። ይሄ በጣም ትልቅ ክብር የሚሰጠው ንግግር ነው። ስለዚህ የተናገረው ንግግር ውስጥ ጥበብ ነበረ፣ ፍቅር ነበረ፣ ተስፋ ነበረ፣ ጥንካሬ ነበረ። የተበታተነን ነገር የሚሰፋ የሚያያይዝ ወደ አንድነት የሚያመጣ ነገር ነበር።
የኦሮሚያ እንባ ጠባቂ ቀሲስ በላይ መኮንንም በአዲሱ ጠቅላይ ሚኒስትር ሊመጡ ስለሚችሉ ለውጦች ተስፋቸው ከፍተኛ ነው።
ከዛ ውስጥ ስሜትን ያልነካ አንድም የለም። ነገር ግን ለየት የሚለው ለውጭ ሀገር ኢትዮጵያውያን ሁሉ ጥሪ ማረጋቸው ከምንም በላይ አንዱ የበላይ አንዱ በታች እለለን ኢትዮጵያ እንፈጥራለን። ወጣቶቹም ሴቶቹም የሚደሰቱ ይልቁንም ደግሞ የተለየ ሐሳብ ልዩ ሐሳብ ወይ ደግሞ ተቃዋሚ ምንበል ምንም ምንበል ከሩሊንግ ፓርቲ ውጪ ያሉትም ቢሆን ካሁን በኋላ የጠረጴዛ ዙራ እንጂ የዱላና የግድያ የሚቆምበት ቀን የተፈጠረበት ይመስለኛል። ካሁን በኋላ እንዲህ አይነት ጠቅላይ ሚኒስትር ከተናገረ ሰው ለምን ጫካ ይገባል? ለምንስ ውጪ ይኖራል? ከዚህ በኋላ የኢትዮጵያ ጸባይ ማረሚያ ቤቶች ባዶ ይሆናሉ። ምናልባት የሰረቀና ሴት የደፈረ ደረቅ ወንጀል የሰራ እንጂ እንዲህ አይነት በሐሳብ ልዩነት እስር የሚፈጸም ላይሆን ይችላል።
የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ደግሞ ከዛሬ ጀምሮ የቀድሞ ጠቅላይ ሚኒስትር የተባሉት የአቶ ኃይለማርያም ደሳለኝ ሚና መዘንጋት እንደሌለበት ተናግረዋል።
በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትር አብይ እንኳን ደስ ያላቸው ለማለት ፈልጋለሁ። መልካም የስራ ዘመንም እንዲሆንላቸው እመኛለሁ። ንግግራቸው ብዙ ነገር የዳሰሰ ነው። ህዝቡ፣ ዲፕሎማቲክ ኮሚኒቲው፣ ጎረቤት ሀገራት፣ ወጣቱ፣ ሴቱ የነካካ ነው። በአጠቃላይ ሀገራችን መምረጥ ያለባት መንገድ በሳቸው እይታ አስቀምጠዋል እና ከዚህ አኳያ እጅግ በጣም ጥሩ ንግግር ነው ብዬ ወስዳለሁ። በሌላ በኩል እኔ ግን ስለ እሳቸው ከምናገር ስለ ጠቅላይ ሚኒስትር ኃይለማርያም ብናገር ደስ ይለኛል። ጠቅላይ ሚኒስትር አብይ እዚያ ደረጃ ሲደርሱ ደግሞ መመስከር ይቻላል። ክቡር ጠቅላይ ሚኒስትር ኃይለማርያም ኢትዮጵያን የተረከቡበት እጅግ በጣም ፈታኝ በሆነ ወቅት ነው ብስረት በተሞላበት መንገድ የመሩት እና ከዚህ አኳያ እኔ አሁን በብዙ ደረጃ አውቃቸዋለሁ ያለው በአፍሪካ የመሪዎች ጉባኤ ላይ እሳቸው መሪዎችን ስመሩ እኔ ፓርላማውን ስመራ በዛ አውቃቸዋለሁ። ፌዴሬሽን ህዝብ ተወካዮች ምክር ቤት ውስጥ አውቃለሁ አባሉኝ። በስፖርቱ ላይ ደግሞ እጅግ አውቃቸዋለሁ። በሁሉም ቦታ ጠቅላይ ሚኒስትር በአፍሪካ ደረጃ ሳክሰስፉል የነበሩ ከምንም በላይ ደግሞ ዜጎች እኛ በግል ጠይቀን ማናጣቸው እንደ ተቋም ጠይቀን ማናጣቸው ሁሉም የሚገኙ መሪ ናቸው እና ከዚህ አኳያ ለኢትዮጵያ ዛሬ የተፈጸመው ትልቁ ነገር ኢትዮጵያ እንግዲህ በአፍሪካ ደረጃ ምሳሌ ሆናለች። አብዛኛው አፍሪካ መሪ እኮ ስልጣን ላለመልቀቅ ቀኑ ሲቃረብ ህገ መንግስት የሚቀይር ነው ማራዘም የሚጠይቅ ነው። እሳቸው ግን እኔ ስልጣኑ አያስፈልገኝም ብለው ለሀገራችን ለአፍሪካ ለዓለም ተምሳሌት በሆነ መልኩ የለቀቁ ሰው ናቸው። ስለዚህ የዚህ አይነት መሪ እንደ አፍሪካም እንደ ሀገራችንም ሊሸለሙ ይገባል፣ ሊወደሱ ይገባል። ይህንን ነው እኔ መናገር የምፈልገው።
የጠቅላይ ሚኒስትሩ ንግግር በቀጣይነት ወዴት እንደምንሄድ አሳይቶናል ያሉት ደግሞ ከአዲስ አበባ የተመረጡት የፓርላማ አባልና የህዝብ ግንኙነት ባለሙያ ወይዘሮ ዳግማዊት ሞገስ ናቸው።
ያው ንግግሩ አጠቃላይ የተለያዩ ህብረተሰብ ክፍሎችን ጥያቄዎችን እንዴት መመለስ እንደሚቻል ያመላከተ፣ በቀጣይ እንደ ሀገርም በምን መንገድ እንደምንሄድ ፍንጭ የሰጠ ነው የሚል እምነት አለኝ።
በኢትዮጵያ ፓርላማ የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ከንግግሩ አቀራረብ አንጻር በሌሎች ባልደረቦቻቸው የተገለጸውን እንደሚጋሩ ነው ያብራሩት።
በይዘት ከፓርቲው መልእክቶች የወጣ አይደለም፣ ነገር ግን አቀራረቡ ሰውኛ ነው። እናቶችን፣ ወጣቶችን በደንብ እያንዳንዱ እንደ ራሱ አድርጎ እንዲወስድ የሚያደርግና በጣም ከተለመደው ወጣ ብሎ ግን ሁሉንም የህብረተሰብ ክፍሎች የኔ ነው ብሎ ለመቀበል እንዲያስችለው አንዳንዶች እናቶች በተለይ ለእናቶች የተላለፈውን መልእክት በማዳመጥ እያለቀሱ የነበሩበት ሁኔታ ፓርላማ ውስጥም ሲያለቅሱ ነበረ። የተለያዩ የህብረተሰብ ክፍሎች ውጪ ያሉትን ሲጠይቁን ስንሰማቸው እጅግ በጣም የነካቸው ሁላችንንም ልብ የነካ ነው አንድ ያደረገ ንግግር ነው የሚል አስተያየት ነው ከሁሉም ያዳመጥኩት። በእኔም እምነት እንደዛን ያየሁት።
የጠቅላይ ሚኒስትር ዶክተር አብይ አህመድ በዓለ ሲመት አሁንም እንደቀጠለ ነው። በአሁኑ ሰዓትም በብሔራዊ ቤተ መንግስት የራት ግብዣ እየተካሄደ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። የተቃዋሚ ፓርቲዎች መሪዎች የአዲሱን ጠቅላይ ሚኒስትር ንግግር አድንቀዋል። ይሁንና በአጽንኦት ሊነሱ ይገባቸው ነበረ ያሏቸው ነጥቦችም ሳይነሱ መቅረታቸውንም ይጠቁሙ አሉ። ዋናው መፈተኛ ደግሞ ተግባር ነው ያሉም አሉ። መለስካቸው አማሃ ተጨማሪ ያለው ከአዲስ አበባ።
አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላቸውን ከፈጸሙ በኋላ ያደረጉትን ንግግር በሚገባ ተከታትያለሁ ያሉኝ የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ናቸው። በኢህአዴግ ታሪክ የኢትዮጵያን ሕዝብና ኢትዮጵያን በሚገባቸው ማዕረግ ጠርቶ የተደረገ በጣም ጥሩ የሚባል ንግግር ነው ነበር ያሉት አቶ የሸዋስ። ይሁንና ወደ ዝርዝር ጉዳዮች ሲገባ በድፍረትና ጠንከር ተደርጎ ሊነገሩ ይችሉ የነበሩ ጉዳዮች በዚያ መጠን አልተነገሩም ብለዋል። ለምሳሌ በዴሞክራሲያዊ ስርዓት ግንባታ ላይ
ለምሳሌ የዴሞክራሲ ስርዓት ግንባታ ብለው የሄዱበት ነጥብ ላይ ተቋማት ሙሉ በሙሉ በአገዛዙ እጅ ናቸው። እነዚህ ተቋማት የትልቆችም እኮ ሀገሮች ዲሞክራሲ ያደገው ተቋማት ነጻ ስለሆኑ ነው። ምርጫ ቦርድ ነጻ አለመሆኑን ደፈር አድርገው መናገር ቢችሉ ከዚህ የበለጠ የህዝብ ጆሮ ያገኙ እንደነበር አስባለሁ። ፍርድ ቤትን ነክተውታል። ሚዲያው የገዢው ብቻ ፕሮፓጋንዳ ማስተላለፊያ መሆኑን ያውቁታል። እንግዲህ ከዚህ በላይ ስመራመድ ይችላሉ ወይም እኔ ሲምፓታይዝ አደርጋለሁ ለሳቸው። ስለዚህ ለምሳሌ የጠቀሱት የብሔራዊ መግባባት የእርቅና ብሔራዊ መግባባት ሊኖር የሚችለው እነዚህ ተቋማት ሪፎርም ሲደረጉ ነው። ጥሪ አቅርበዋል ለተቃዋሚዎችም። እሱን ስንጠራ ይዘን የምንቀርበው ነገር ተቋማት እስካሁን ሰው የሞተባቸው የቆሰለባቸው ብዙ ትግል የተደረገባቸው እነዚህ የስልጣን መያዣ ሆነው የቆዩ ተቋማት በተለይ ሚዲያው በንጉሱም በደርግም በኢህአዴግም እንደዛው ነው። ፍርድ ቤትም ከነ መንግስቱ ንዋይ ፍርድ ጀምሮ ብዙ ነገሮችን ማየት ይቻላል። አሁንም እነ እስክንድር እስካሉበት ድረስ ያለው ፍርድ ቤቱ አገልጋይ ሆኖ ነው። ጠቅሰውታል። እናመሰግናለን። ለዚህም መስዋዕትነት ለከፈሉትም በግልጽ ይቅርታ ጠይቀዋል። ጥሩ እርምጃ ነው ይሄም። ስለዚህ ተቋማትን ሪፎርም ማድረጉ ላይ መሐል መሐል ነው ያለፉት እና እንግዲህ በተግባር እንመጣ እኛም ይዘን ስንሄድ ነጥቦቹን ፍጥጥ ብለው የሚመጡት የተቋማት ነጻ ለመሆን ነው።
የመላው ኢትዮጵያ አንድነት ድርጅት ሊቀመንበር ዶክተር በዛብህ ደምሴም የዶክተር አብይ ንግግር በእጅጉ እንዳስደሰታቸው ተናግረዋል። እሳቸውም ግን ጥርጣሬ እንዳላቸው አልሸሸጉም። ላለፉት 3 ዓመታት ያህል ሀገሪቱ የፖለቲካ አለመረጋጋት ስላጋጠማት ገዢው ፓርቲ መላስ ይፈልግ እንደነበረ ተቁመው አዲሱ ጠቅላይ ሚኒስትርም ይህን ተከትሎ በመሾማቸው ሁኔታውን ለመለወጥ ፍላጎት እንዳላቸው በንግግራቸው እንዳመለከቱ ያስታውሳሉ። በእሳቸው አመለካከት ግን ኢህአዴግ ዛሬ ኢትዮጵያ የገባችበትን ችግር ብቻውን ሊፈታው እንደማይችል ጠቅሰው ከተቃዋሚዎች ጋር ለመስራት ያቀረቡትን ጥሪ በአዎንታ የተቀበሉት ይመስላሉ። ዶክተር በዛብህ ደምሴ፣
እንደሚታወቀው ሁሉ የመላው ኢትዮጵያ አንድነት ድርጅት ከዚህ በፊት በተደጋጋሚ በኢትዮጵያ ውስጥ የሚደርሱትን ችግሮች በማስመልከት ለመንግስት ገንቢ የሆነ አስተያየት ሲያቀርብ ቆይቷል። ያም ሆኖ ግን ያ እኛ በቅንነት በበጎ አመለካከት የምናቀርበው ጥያቄ ተሰሚነት እስካሁን ሳያገኝ ቆይቷል ብዬ ገምታለሁ። ነገር ግን አሁን ዶክተር አብይ አዲስ አስተዳደር ሲመሰርቱ ከተቃዋሚው ጋር አብረው ለመስራት ኢትዮጵያን ለመገንባት የኢትዮጵያን አንድነት ለመጠበቅ መስራት ይኖርባቸዋል ብዬ ገምታለሁ። ምክንያቱም ኢትዮጵያ ውስጥ ያለውን ችግር ኢህአዴግ ብቻውን ይፈታል ብዬ አልገምትም። ኢህአዴግ ኢትዮጵያ እንዳለች እንድትቆይ የሚፈልግ ከሆነ ማለትም በዶክተር አብይ አመራር የህዝቡንና የተቃዋሚውን ድምፅ ሰምቶ ያንን እነሱ የሚጠይቁትን ነገሮች በመተባበር በመነጋገር ጠረጴዛ ዙሪያ ተቀምጦ መፍትሄ ማግኘት ይኖርበታል ብዬ ገምታለሁ። ያስ ካልሆነ ግን የኢትዮጵያ ችግር ይቀጥላል እንጂ መፍትሄ ያገኛል ብዬ አልገምትም።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በበኩላቸው የዛሬው የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በቋንቋም ሆነ በይዘቱ የሚመሰገንና አዲስ ነው ቢሉም እስከ ዛሬ ከነበረው ተመክሮ አኳያ አሁንም ለማመን እንደሚቸገሩ ይናገራሉ። ዋናው ማጠንጠኛው ተግባሮች እንደሆነም ዶክተር መረራ በአጽንኦት ተናግረዋል።
ሁሉም በላይ የተግባር ጉዳይ ኢህአዴግ 1001 ጊዜ በላይ ለኢትዮጵያ ሕዝቦች ተመሳሳይ ነገሮችን ቃል ኪዳን ገብቷል። ስለዚህ ተግባር ፈተና ግን 1001 ጊዜ ወርቋል። ስለዚህ ይህንን ለማለፍ የሚያስችል ዝግጅት ነው ያለ ወይስ በጣም ያስቸግራል? ምክንያቱም ኢህአዴግ ዲሞክራሲያዊ ስርዓትን እየገነባ እንደሆነ አለበት ንግግር ውስጥ። እኛ ደግሞ ኢህአዴግ ዲሞክራሲያዊ ስርዓትም ሆነ ሀቀኛ ፌዴራላዊ ስርዓትን ለመፍጠር አልተሳካለትም ነው የምንለው።
ለመሆኑ ለተቃዋሚዎች እንደውም ተቃዋሚዎች አይደለም ያሉት እሳቸው ተፎካካሪ ድርጅት ነው ያሉት ጥሪ አቅርበዋል። ይህን ጥሪ እንዴት ይመለከቱታል? የተለየ ነው አይደለም? ይሄም
ቲዲኤም ሆነ በቲዲኤም ደረጃም ከዚህ በፊት ጥሪ አድርጎ መሰረታዊ በሆኑ ጉዳዮች ላይ እንነጋገር ብለን በይፋ መልስ ሰጥተናል። አሁን እንደው ለምሳሌ ከአራቱ መሪ ድርጅቶች ከሶስት ወር በፊት ይመስለኛል ተመሳሳይ ነገር ለ17 ቀናት ወይም ከዛ በላይ ተነጋግሮ ከሰማይ በታች ባሉት ጉዳዮች ላይ ተነጋግሮ ለኢትዮጵያ ሕዝብ አዲስ ነገር ይዘን እንመጣለን ብሎ ነበር። ለምሳሌ የፖለቲካ እስረኞች እንዳሁም ተጨምሮ እየታሰሩ እንጂ የነበሩት ሙሉ በሙሉ አልተፈቱም። በሺዎች የሚቆጠሩ አሁንም እስር ቤት እየማቀቁ ነው። እንዳሁም ከዛ በኋላ አስቸኳይ ጊዜ አዋጅ መጥቷል። ስለዚህ እንግዲህ ያስ ብዙ ጊዜ ቃልና ተግባር ላይ ችግር ስላለው በቋንቋ ደረጃ ለውጥ አለ። በትክክል ተቀናቃኞች ድሮ ጸረ ሰላም ኃይሎች፣ ጸረ ህዝብ ኃይሎች፣ ጸረ ልማት ኃይሎች የሚባሉ ነገሮችን ዛሬ አለመጠቀሙ ጥሩ ነው። እኔ በበጎነት አለ ማለት ነው። ግን እኔ ዋና ጉዳይ ከሌሎች የሰጠሁት ዋና ጉዳይ ኢህአዴግ ሀገሪቷና ህዝቦቿን ለመታደግ ከሌሎች የሀገሪቱ ዲሞክራሲያዊ ኃይሎች ጋር ለመስራት ከራሱ ሳጥን ውጭ ወጥቶ ለመነጋገር በሀቅ ለመደራደር የጋራ ሀገርን በጋራ ለመገንባት ኢህአዴግ ተዘጋጅቷል የሚለው ላይ አዲሱን መሪ ባደረገው ንግግር ማመኑ አስቸግሮኛል ማለት ነው።
የሰው ልጅ ታሪኩን የሚሰራው እሱ ራሱ ነው። ይሁን እንጂ እንደፈለገውና እንደወደደው ታሪኩን ሊሰራ አይችልም። የቀደመው ታሪኩም ቢሆን እንደ ከባድ ሸክም በጽኑ ይጫነዋል። ይህናቅ ብዙ የታሪክ ሊቃውንትና ፈላስፎች በተለያየ አባባል ገልጸውታል። ኢህአዴግና ዛሬ የሾማቸው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የወደፊቷን ኢትዮጵያ ታሪክ እንዴት ባለ አቅጣጫ ይወስዱት ይሆን? ወደፊት የሚታይ ይሆናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። አሁንም በጠቅላይ ሚኒስትር ዶክተር አብይ አህመድ የጠቅላይ ሚኒስትርነት ስነ ስርዓት ላይ የተሰጡ አስተያየቶች ይቀጥላሉ። ዛሬ በህዝብ ተወካዮች ምክር ቤት በተካሄደው የስልጣን ርክክብ ስነ ስርዓት ላይ ዶክተር አብይ አህመድ ያደረጉት ንግግር ከተደመጠ በኋላ ሶስት በውጭ የሚኖሩ ምሁራን አስተያየቶቻቸውን አጋርተውናል። ይህኛውን ርዕስ ሶሎሞን ክፍሌ ነው የያዘው።
የተከበራችሁ አድማጮች፣ የህዝብ ተወካዮች ምክር ቤት ዛሬ ዶክተር አብይ አህመድ አሊን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ጠቅላይ ሚኒስትር አድርጎ መሰየሙን ከዜናና መጽሔት ዝግጅቶቻችን ሰምታችኋል። ጠቅላይ ሚኒስትር አህመድ ከሥልጣን ርክክቡ በኋላ ለመላው የኢትዮጵያ ሕዝብ ንግግር አሰምተዋል። ብዙዎች ንግግራቸውን ያደመጡ ሰዎች ከዚህ ቀደምቱ ታላላቅ ንግግሮች ሁሉ የላቀ አሉ የተባሉ የሀገሪቱን ችግሮች የዳሰሰና የመፍትሔ ሐሳቦችንም ያካተተ ታሪካዊ ንግግር ሲሉ አወድሰውታል። ከሰሞኑ የተለያዩ ምሁራንን አስተያየት እየጠየቅን ለማቅረብ እንሞክራለን። ለዛሬ አንድ ሁለቱን ይዘናል። ሻለቃ አህመድን ንግግር ተከታትለዋል። እንዴት አገኙት? ሻለቃ ዳዊት፣ እንደተባለው ታሪካዊ ሊባል የሚችል ነው
የዶክተር አብይ ንግግር? በንግግርነቱ በጣም ጥሩ ነው። በጣም መንፈስ አዳሽ ነው። በደንብ አዳምጨዋለሁ። ቆመናው፣ በራሱ ያለው እምነት፣ ያነሳቸው ነጥቦች፣ የዳሰሳቸው ነጥቦች ሁሉም ያስደስታሉ፣ ያኮራሉ። የኢትዮጵያ ታሪክንና ሚና የተጫወቱትን በተለይ ደግሞ ከአጼ ምኒልክ ጀምሮ መሪዎቹን አንስቶ ታሪካችን በሚገባ በትክክለኛ ገጽታው አቅርቦታል። ይሄ ማናቸውም መሪ በኢትዮጵያ ውስጥ በቅርብ ያሉ መሪዎች ለማንሳት የሚጠየፉትን ነገር ነው ያነሳው። ይሄ በዚህም ኮርቻለሁኝ። ከሀገር ኃላፊነት ጋር አያይዞ የቤተሰቡን ጉዳይ ማንሳቱ ደግሞ ስብዕናውን እና ሰውነቱን በሚገባ አሳይቷል። በዚህም በጣም ስሜት የሚያስቶታል። ሆኖም ንግግር ነው ያደረገው ዛሬ። እኔ ብዙ የመንግስታት ለውጥ በአፍሪካ ውስጥ አይቻለሁኝ። የተሰየሙ ዕለት የተናገሩትንና ከዛ በኋላ ደግሞ በተግባር የሚያሳዩት በብዙ ጊዜ የተለያየ ሆኖ ይታያል። በዚህ ሁኔታ እንደማይሆን ተስፋ አለኝ። እንቅፋቶች ይኖርታል። ይህንን እንቅፋቶች ስለምንገነዘብ እድል ልንሰጠው ይገባል። ቆራጥነት ይጠይቃል፣ መስዋዕትነት ይጠይቃል። ለዚህ የተዘጋጀ ይመስላል። ግን ሁሉን ነገር በአንድ ዕለት በአንድ ጀንበር ጥልቀት ይፈጽማል ማለት ስለማይቻል መመልከት ብቻ ሳይሆን ደግሞ ተጽዕኖ ማድረግና ተጠያቂ ማድረግ በጣም አስፈላጊ ነገር ነው። ያላነሳቸው ነጥቦች አሉ። ሰው የጠበቃቸው የጊዜ አዋጅ፣ እስረኞቹን የመፍታት ጉዳይ በተለይ አላነሳም። ይሄንን ማንሳት የማይችልበት ምክንያቶች ይኖርቷል ብዬ አስባለሁ። ይሄንን ከካቢኔው ጋር ተነጋግሮ የሚጨርሰው እንጂ በራሱ ውሳኔ ቀርቦ የሚናገረው ስላልሆነ ይመስለኛል ያላነሳው። በኤርትራ ጉዳይ ላይ ተነስቷል። አዲስ ነገር አልታየም። ነገር ግን በጠቅላላው በአካባቢው ሰላም መኖር እንዳለበት ተገንዝቧል። ከዚህ በፊትም የተነገረ ቢሆንም ምናልባት ዶክተር አብይ በተለየ መልኩ የተገነዘበውና በኤርትራና በኢትዮጵያ መካከል ሰላም ከሌለ በሁለቱም ሀገሮች ሰላም እንደማይኖር ተገንዝቧል። ይሄ ደግሞ በኢኮኖሚም በፖለቲካም በብዙ አቅጣጫ በሁለቱም ሀገር ላይ ጉዳት ሊያደርስ ስለሚችል ይህን የተገነዘበ ይመስላል። ይህን አንስቷል። በጠቅላላው እኔ የተመለከትኩት የወሰድኩት በበጎነቱ ነው። ነገር ግን የኢትዮጵያ ሕዝብ ተጠያቂ አድርጎ በየጊዜው ድጋፍ መስጠትና በድጋፍ ብቻ ሳይሆን በመተቸትም ሆነ የሚጠብቀውን ነገር በጊዜው ባለመፈጸሙ ተጽዕኖ ማድረግ አለበት። ግን በበጎነት ነው መቀበል ያለብን፣ እድሉን መስጠት አለብን። አመሰግናለሁ።
እኔም አመሰግናለሁ ሻለቃ ዳዊት ወልደ ጊዮርጊስ ላስተያየቶ። ወደ ዶክተር ጌታቸው በጋሻው ሊለፍ በቺካጎ ሃርፐር ኮሌጅ የኢኮኖሚ መምህር ናቸው። እርሳቸው ሙሉውን ንግግር አድምጠዋል። እስቲ በአጭሩ አጠቃለው ይግለጹልን ዶክተር ጌታቸው። እርሶም
ይሄን የዶክተር አብይ አህመድን ንግግር በመስማት የተሰማኝን ደስታ ለመግለጽ ቃላት ያጥሩኛል ለማለት እችላለሁ። ለረጅም ጊዜ ያልሰማሁት ንግግር ነው። በኢትዮጵያዊነቴ እንድኮራ፣ ኢትዮጵያዊነት ከኢትዮጵያውን ውጪ ሊወጣ እንደማይችል ከመናገራቸውም አልፎ ያስገነዘቡበት ያረጋገጡበት ነው። ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያ ነው የምንሆነው ብሎ ያሉት ትልቅ አነጋገር ነው እና በአገራችን አሁን ተከስቶ ያለውን የፖለቲካ ችግር ለማስወገድ መሰረታዊ አድርጎ ያሉት ልዩነት ለእኛ ንብረታችን ነው። በመደማመጥ ወደ አንድነት ይወስደን ይችላል። ወደ አንድነት ስንል አንድ አይነትነት ማለት አይደለም። ዲቨርሲቲ ይሄ የዴሞክራሲ መብቶች መከበር፣ የሐሳቦች አለመታፈን እና በሐሳቦች በእምነት ምክንያት ሰዎች መታሰር መገደል እንደሌለባቸው አጥብቀው አበክረው የተናገሩት ነው። ኢትዮጵያ የጋራ የሁላችንም እንጂ ከዚህ እዚህ የህዝባችን የማይወሰን የፈለገበት ቦታ ሄዶ ለመኖር ለመስራት የሚችል መሆኑን የተናገሩበት ዋና እምነታቸው መሆኑን ነገሩበት እና ይህ ደግሞ በህግ የሚከበር ህግ ብቻ መኖር ሳይሆን ደግሞ ህጉ አፈጻጸሙ ፍትሃዊ እንዲሆን እና የዚህ የፍትህ የዴሞክራሲ መኖር በሙሉ ደግሞ በአገሪቱ ውስጥ ሰላም መኖር እንዳለበት፣ ለሰላም ደግሞ የህዝብ መከበር፣ የህዝብ መብቶች መከበር፣ የህዝብ ሁለንተናዊ ነጻነቱ መከበር እንደሆነ ያረጋገጡበት ነው። እንግዲህ በፖለቲካው ረገድ የተናገሩት ይህ ማለት አሁን ወንድሜ ሻለቃ ዳዊት ያነሱትን አንዳንድ ዝርዝር ነገሮችን ላይ ፖሊሲ አልተጠቆመም ያሉት በእነኚህ በውስጥ ታዋቂነታቸው የሚገለጹ ይመስለኛል። እኔ ሰው በቀና ልብ በጥሩ መንፈስ የአገሪቱን የፖለቲካ የኢኮኖሚ ማህበራዊ ሁኔታዎችን ለመቀየር ለመምጣታቸው ይህ የዛሬው ንግግራቸው ብቻ ሳይሆን ከቅርብ ጊዜያት ወዲህ በተለይ ከአራት ወራት ወዲህ በኦህዴድ ውስጥ እያሉ ሲናገሯቸው ሲሰሯቸው የነበሯቸው ነገሮች፣ በኢህአዴግ ውስጥ ሲጫወቱ የነበሩት ሚናዎቻቸው ሁሉ ይሄንን ይገልጻሉ። እኒህ ሰው በአሁኑ ጊዜ ኢትዮጵያ ውስጥ ያሉትን ዋና ዋና ችግሮች የመብት መጓደልን፣ የህዝብ መገደልን ይቅርታ ነው የጠየቁት። ለጠፋው የሰው ህይወት ሁሉ ኃላፊነት ተቀብለዋል። ይህ መሆን የሌለበት መሆኑና ጸጸታቸውን ተናግረዋል። በሳቸው አስተዳደር ስር ይሄ ሊደገም እንደማይችል ተስፋ የሚሰጥ ነው። እንግዲህ እነኚህ መልካም ሀሳቦቻቸው በሙሉ ለመፈጸም ሌሎቹ ተባባሪ የኢህአዴግ አባላት ከሳቸው ጋር እኩል ለመራመድ መቻል ይኖርባቸዋል። የህዝቡን የኢኮኖሚ ችግሮችን አንስቷል። የኢኮኖሚ እድገቶች አሉ ቢባሉ የሀብት አለመመጣጠን እና የስርጭቱ አለመስተካከል ተናግረዋል። ያሉትን የአስተዳደር ጉድለቶች ከገለጹ በኋላ በጣም በጣም ብዙ ኢትዮጵያኖች በዓለም ተሰራጭተው ያሉ ይሄ የኢትዮጵያ ዳያስፖራ የሚባለው ለዛ ከፍተኛ ጥሪ እና ማረጋጊያ ቃላቶችን ይህ ካሁን በፊት የነበረው ጉድለት ከአገራቸው ያስራቃቸው ሁኔታ ዛሬ በፍቅርና በይቅርታ እንዲታደስ እና ወደ አገራቸው በመመለስ ለራሳቸውም ለአገራቸውም እድገት ወይም አስተዋጽኦ ለማድረግ እንዲችሉ ለህዝባችንም በዘር ልዩነት ሳንገደብ ሰዎችን በማከፋፈል ሳይሆን በቀለማችን አምረን አብረን ኢትዮጵያን እንድናሳድግና መልካም አገር እንድናደርጋት ተናግረዋል። በህዝብ ላይ የተጫኑ ህጎችን ማንሳትን በሂደት መቼም በአንድ ጀንበር አይደለም እነኚህ ነገሮች የሚደረጉት፣ ግን ጊዜያቸው ወስደው የሚደረጉ ይሆናሉ የሚል ተስፋ ሰንቄ ነው ንግግራቸውን ያዳመጥኩት።
አመሰግናለሁ ዶክተር ጌታቸው በጋሻው ላስተያየቶ።
አመሰግናለሁ።
ቀጣዩ ዶክተር ሐሰን ሁሴን የኦሮሞ ዴሞክራሲያዊ ግንባር የውጭ ጉዳይ ኃላፊ ናቸው። እርሳቸውም የዶክተር አብይን የሥልጣን ርክክብ ንግግር ሙሉን እንዳደመጡ አረጋግጠውልኛል። የበኩላቸውን አስተያየት ይዣለሁ። ከዚያ በፊት ግን ዶክተር ሐሰን ሁሴን ባለፈው ረቡዕ በፕሮግራማችን ቀርበው ስናስተዋውቃቸው ስለ ፈጸምነው ስህተት ይቅርታ ልጠይቃቸው ነው። ዶክተር መሐመድ ሐሰን ያልነው በዛን ጊዜ በስህተት ነበርና ይታረምልን። ዶክተር ሐሰን ሁሴን ይባላሉ። የይቅርታ አድርጉልን ጥያቄያችንን ተቀበሉ ወይ ዶክተር ሐሰን?
በሚገባ
አመሰግናለሁ። ወደ አስተያየቶ እንግባ። መቀጠል ይችላሉ ዶክተር ሐሰን?
እኔ ግሩም አዳምጫዋለሁ። ለውጥ ነው ካለፈው 6 ዓመት ከተገነዘብ ነው ለየት ያለ ነው። የሚቀጥሉ ከኢህአዴግ የሚቀጥሉ ፖሊሲዎች ይኖራሉ። ስለ ለውጥም ተናግረዋል። ያተኩረው በአንድነት ላይ ነው። አንዱ የኢትዮጵያ አደጋ የአንድነት ችግርና የመከፋፈል ችግር ስለሆነ እሱ ላይ በማስረገጥ ተናግረዋል። እሱ በጥሩ ጎኑ የሚታይ ነው። ብዙ ተስፋ የሚሰጡ ፍንጮችን ሰጥተዋል። የዲሞክራሲን አስፈላጊነት፣ የእርቅን አስፈላጊነት፣ የህግ የበላይነት ሲባል መንግስት የሚፈልገውን እርምጃ ማስቀደስ ሳይሆን ሰዎች፣ ህዝቦች በህግ ፊት እኩልነት እንዲኖራቸው ማድረጉ፣ መንግስት የህዝብ አገልጋይ መሆኑ ብዙ ብዙ ሊጠቀሱ የሚችሉ ነገሮች ተካተዋል። ትልቁ ነገር ተግባር ስለሆነ በተግባር ወደፊት የምናየው ይሆናል ብዬ አስባለሁ።
በጣም አመሰግናለሁ ዶክተር ሀሰን ሁሴን።
አመሰግናለሁ።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ይህ የሰኞ ምሽት መጋቢት 24 2010 ዓ.ም ምሽት ልዩ ስርጭታችን ይቀጥላል። ፌስቡካችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ይቅርታ፣ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ፌስቡክ አት ቪኦኤ አምሃሪክ ላይ ታገኙናላችሁ። ተከተሉን፣ አስተያየቶቻችሁን ስጡ፣ ተሳተፉ። ቀጣዩ ዘገባችን ወደ መቀሌ ይወስደናል። የኢህአደግ ሊቀመንበር ምርጫ ላይ ባለፈው ሳምንት በተካሄደው ስነ ስርዓት ላይ የመቀሌው ሪፖርተራችን አለም ፍስሐ ሁለት ሰዎችን አነጋግሮ ተከታዩን ዘገባ ልኳል።
መጀመሪያ አስተያየቱ እንዲሰጠኝ የጠየቅኩት ጋዜጠኛ ነጋ ዘርኡ ነው። ነጋ ዘርኡ ከ20 ዓመታት በላይ በጋዜጠኝነት የሰራ ሲሆን የሁለት መጽሐፍ ደራሲ ነው። ነጋ በማህበራዊ ሚዲያ በንቃት ከሚሳተፉ ሰዎች አንድ ነው። ለነጋ ያቀረብኩት ጥያቄ ዶክተር አብይ አህመድ የኢህአዴግ ሊቀመንበር መሆን የጠበቅከው ነው ወይ ብዬው ሲመልስ እንዲህ ይላል።
ምርጫው ያልጠበቅኩት ነገር ነው። እንደዚህ ይጠናቀቃል ብዬ አልገመትኩም። ማለት ብዙ ቀን ሲቆየው ተገማግመዋል። ህወሓት እንደምታውቀው ትንሽ የተሻለ ግምገማ አድርጓል። እዚህ ቢያንስ እዚህ በሚቀጥለው ዓመት ወደ ገዢ መደብነት ሊለወጡ ይችሉ የነበሩ አካሄዳቸው ይችሉ የነበሩ ሰዎችን ጥለዋል። ቆርጦ በመጣል በቆራጥነት የሄደበት ጉዞ አለ። ያ የሄደበት ጉዞ በኢህዴንም በብአዴን በኦህዴድም በደቡብ ህዝቦች ድርጅቶች እንደዛ ተመሳሳይ ይካሄዳል። ወደ ገዢ መደብነት የወጡ አትሊስት ይቆራረጣሉ፣ ትንሽ ቅርንጫፎችን ይቆርጣሉ ብለን ገምተን ነበር። እነሱ ግን ይህን ሳያደርጉት ገብተዋል ማለት ነው። ከዛ በኋላ የገባንበት ደረጃ ደግሞ በኢትዮጵያ ውስጥ ብጥብጥ ተፈጥሮ በጣም ከፍተኛ የሰው እልቂት ተደርጎ የመጣን ሰዎች ነን። ከዛ ስትገባ ያላለቁ አጀንዳዎች አሉ። ወደ ስብሰባ ሲገባ ያላለቁ አጀንዳዎች ይዘው ነው የገቡት። ስለዚህ እነዛ ያላለቁ አጀንዳዎች ተጠያቂ ላለመሆን እነሱ ተዳፍኖ እንዲሄድ በዛ ፈለጉ ማለት ነው። አሁን ያልተጠበቀ እኔ አልሆንም እኔ ኢህአዴግ ወታደር ነኝ ኢህአዴግ በመደበኝ ነው የሚመደው እየተባለ የነበረው ኢህአዴግ አመራር አሁን እኔ ጠቅላይ ሚኒስትር እሆናለሁ እኔ ልሁን እየተባለ ጠቅላይ ሚኒስትር የሚሆነው የኋላ የነበረ ወንጀልና ሌላ ድርጊት ለመሸፈን አይነት ነገር ወይ ሞት የሞት የሽረት ተደርጎ የተቆጠረበት ነገር ይታየኛል። ይሄው ነው እንግዲህ ያልጠበቅኩት ያልኩ ይሄ ነው። በቃ ያልጠበቅነው ስኩ ነው የመጣው።
ለምንድን ነው ያልጠበቅከው? ግን ማንን ጠብቀህ ነበር?
የጠበቅኩትማ ኢህአዴግ አሁን ኢህአዴግ የድሮ አሰራሩ አለ ብዬ አልገምትም። ትንሽ ህይወት ካለችው እኔ ኢህአዴግ ወታደር ነኝ አይነት የሚል የተመደቡበት ቦታ መደባለሁ የሚል እና አይ ተገፍቶ እንደዚህ ገፍተው የሚያደርጉት ሰው ማንኛውም ይሁን ማን፣ እኔ ብሔረሰቡም ሃይማኖቱም እኔም እንትን አይለኝም። ግን እውቀቱ፣ ትህትናው፣ ክህለቱ ኢትዮጵያ ህዝብ ያውቀዋል ወይ ሰውየው የሚለው በሰፊው የሚያውቀው መሆን ይገባዋል። ይሄ ነበር የጠበቅኩት። አሁን ግን በፖለቲካ ሂደት ውስጥ ያልነበረ ከየት መጣ ተብሎ የማይገመት አዲስ ነው የመጣው። በዚህ ወቅት ይሄ አድርጓል ተብሎ ባልተገመተ ለጠቅላይ ሚኒስትር ሆናለሁ ብቻ ብሎ ለገመተ ሰው ሰጡት። ጠቅላይ ሚኒስትር ሆናለሁ ብቻ ብሎ እያለመ ለነበረው ሌላ ዓላማ ምናምን ይሄ ምንም የያዘው ዓላማ እኔ አላውቀውም። ግን ጠቅላይ ሚኒስትር ለመሆን ጉጉት ከፍተኛ ጉጉት የነበረው ሰው ጠቅላይ ሚኒስትር አደረጉት። የተሸወዱ ይመስለኛል ለራሳቸው እንኳን።
እሺ ዶክተር አብይ በአብላጫ ድምፅ የድርጅቱ ሊቀመንበር ነዋል እና ለወደፊቱ ከሱም የምትጠብቀው ነገር ምንድን ነው?
ዶክተር አብይ ጠቅላይ ሚኒስትር መሆኑ ካልቀረ ኢትዮጵያ ከደረሰችበት ደረጃ ወደፊት የሚያስቀጥል ወደፊት ወደኋላ አለሁ ወይም ወደኋላ እንትን ላለሁ የሚል ከሆነ በአንድ ብሔር ጨወሳለሁ የሚል ከሆነ ይሄ አይሆንም። ኢትዮጵያ ብዙ ብሔር ብሔረሰቦች እንዳላት ብዙ ሃይማኖች እንዳላት አውቆ እና በደንብ ተረድቶ ለወደፊት በሰላም በልማት አቅጣጫ ይመራና ኢህአዴግ እስከመረጠው ጊዜ ድረስ ቆይቶ ለሌላ ሊያስረክብ።
አመሰግናለሁ። እሺ መጀመሪያ ሙሉ ስምህንና ስራህን
ስሜን ሀብተ ንጉስ ይባላለሁ። በአድግራት ዩኒቨርሲቲ የልሳነ ግዕዝና ትግርኛ መምህር ነኝ። አሁን ደግሞ በመቀሌ ዩኒቨርሲቲ በሊትሬቸር ኤንድ ካልቸር ስታዲ የድህረ ምረቃ ተማሪ ነኝ።
እሺ፣ ሀብተ ንጉስ፣ እንደሚታወቀው ባለፈው መጋቢት 18 ቀን 2010 ዓ ም የተጠናቀቀው የኢህአዴግ ምክር ቤት ስብሰባ የመጨረሻው ሰዓት ዶክተር አብይን የድርጅቱ ሊቀመንበር አድርጎ መርጠዋል። የጠበቅከው ነው ወይ?
እኔን ይህን ዶክተር አብይ መንግስት ሆኖ ይመጣል ብዬ አልጠበቅኩም። ስለዚህ ምንድን ነው ዶክተር አብይ ከዚህ በፊት በሚደረጉ ስብሰባዎች፣ በሚደረጉ ስራዎች፣ በሚደረጉ አንዳንድ ሁኔታዎች ምንም አልታየኝም። ምክንያቱም ባለፈው በአንድ ብሔር ያነጣጠረ ጥላቻ፣ አንድ ብሔር ታች አድርገህ ማየት፣ አንድ ብሔር ያለውን ሀብቱ መንጠቅ፣ እስከ ህይወቱም ድረስ መንጠቅ የደረሰበት ሁኔታ ነበረ። በዛን ጊዜ ሌሎች በስልጣን ያሉ ሰዎችም ይህን ነገር እንዳይደረግ ይኮንኑ ነበር። ዶክተር አብይ በእነዚህ ጉዳዮችም አላየሁም። ለዚህ ነው ያልጠበቁት።
ማንን ጠብቀህ ነበር? ለምን
የጠበቁት? ሸፈራው ሽጉጥ። ምክንያቱም ያን የነበረው ጥላቻ በተለይም በትግራይ ያነጣጠረ የነበረውም የብሔርተኝነት ስራ እነኒህን ይኮንኑ ነበር። ምክንያቱም ኢትዮጵያ የብሔር ብሔረሰቦች አስተዋጽኦ መሆኗን፣ የኢትዮጵያ እድገት እንዲረጋገጥ የሚችለው ብሔሮችን ተሰባስቦ አንድ ሆኖ ነው፣ ወደ ላቀ ደረጃ ሲደርስ ነው አንድ ሀገር አደገች የሚባለው። ስለዚህ የህዝበ ትግራይ መስዋዕት ተሰዋ እንጂ ተሰውቼ አለሁ ብሎ የወሰደውን የዚችን አገር ሀብት ለብቻውን የለም። ስለዚህ የዚህ መስዋዕትነቱን ለምን አሁንም መስዋዕት እየከፈለ እየሄደ ያለው በምን ምክንያት ነው? በአንድ ብሔር የተነጣጠረ ጥላቻ ያለው እያለ ያወሳ ነበር። ስለዚህ ብሔር ብሔረሰቦችም አንዱ ሆነው እንዲቀጥሉ፣ ኢትዮጵያ እንደነበረችበት እንድትቀጥል ይሰብክ ነበር። ለዛ ነው የጠበቁት።
ዶክተር አብይ ግን ለወደፊቱ ማለት አብላጫ ድምፅ ድርጅቱ ሊቀመንበር ሆነዋልና ምንድን ነው የምጠብቀው ከዶክተር አብይ?
ከዶክተር አብይ ይህን በብሔርተኝነት ያነጣጠረ ጥላቻ እንዲቀር፣ እንደ ባለፈው ኢትዮጵያ አሁንም ወደ ላቀ ደረጃ እንድትደርስ ብሔር ብሔረሰቦች አንድ ሆነው እንዲቀጥሉ መስራት አለበት የሚል ሀሳብ አለኝ። ወንበሩ መረከብ ሳይሆን የህዝብን ሀሳብ መረከብ ነው ዋናው ጉዳዩ። ምክንያቱም ህዝብ ነው የሸመው። ለህዝብ ካልሰራ ደግሞ ነገም ህዝብን በላዩ እንደሚወጣ እርግጠኛ ነኝ። ምክንያቱም አሁንም ህዝብን እኛን ማግኘት ያለብን ነገር አላገኘንም። በተለይም ወጣቱ ስራ አጥ እየሆነ ነው። ስለዚህ ስራ አጥ ከሆነ ደግሞ ምን ሰርቶ ምን ልብላ? የዚህ ነው ዋናው ግድ። አሁንም ትልቅ ኃላፊነት ነው የተሸከመው ዶክተር አብይ። ያን የትልቅ ኃላፊነት ምንድን ነው? ኢትዮጵያ እንደነበረችበት እንድትቀጥል ደግሞ የህዝቡና የወጣቱም አስተሳሰብ የወጣቱም የሚፈልገው ነገር ህዝቡም የሚፈልገው ነገር ማድረግ ነው። በወንበር ብቻን ቁጭ ብለው ሳይሆን ህዝቡን እያዳመጥ ከህዝቡን እያዋል ከህዝቡን እያደርግ የሚሰራ ስራ ነው። ይህን ጠብቃለሁ እኔ ከዶክተር አብይ።
እሺ፣ አመሰግናለሁ።
እኔም አመሰግናለሁ።
አሉላ ከበደ ደግሞ በአገሪቱ የፖለቲካ እንቅስቃሴ ተሳታፊ ከሆኑ በውጭ ሀገር ከሚገኙ ወገኖች ሁለቱን አነጋግሯል።
አመሰግናለሁ አቶ አሉላና ቮይስ ኦፍ አሜሪካን። ስሜ ታዬ ዘገየ ይባላል። የኢትዮጵያ ህዝብ የጋራ ትግል ሸንጎ ሊቀመንበር ነኝ በአሁኑ ሰዓት።
ጃዋር ማህመድ እባላለሁ። ምኖረው ሚኒሶታ ነው። የኦሮሚያ ሚዲያ ኔትወርክ ኤግዚኪቲቭ ዳይሬክተር ነኝ።
መልካም፣ አመሰግናለሁ ለትውውቁ እንግዶቼ። የ41 ዓመቱ ዶክተር አብይ አህመድ በዛሬው ዕለት በፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት አቶ ዳንኤል መላኩ አስፈጻሚነት ቃለ መሐላ ፈጽሞ የአገሪቱ ጠቅላይ ሚኒስትር ሆነዋል። ይህንንም ተከትሎ ዶክተር አብይ በርካታ አበይት ርዕሶችን የተመለከቱበት ከ35 ደቂቃዎች በላይ እየዘለቀ አገር የመምራቱን ኃላፊነት የተረከቡበትን ንግግር አሰምተዋል። ይሄ ምናልባትም የተለመደ የዘወትር ክስተት አይደለምና የብዙዎችን ትኩረት የሚስብ ሁኔታ የተፈጠረበት ነው። በርካታ ርዕሶችን ዳሰዋል። ምናልባትም ለእናንተ ልቦና ቀረብ ያሉ የፖለቲካውንና ወቅታዊ የአገሪቱ ሁኔታ የሚመለከቱ ጉዳዮች በንግግራቸው ውስጥ ተሰምተዋል። እስኪ ከጠቅላላው ስሜት እንነሳ። እንደ ቆማችሁለት የፖለቲካ ሀሳብና እንደምትወክሏቸው ድምጾች እስኪ በጠቅላላ ግምገማችሁ እንደርደር። እንዴት አገኛችሁት ይህን ቃለ መሐላ ላይ ፈጽሞ ኃላፊነቱን የተቀበሉበትን ንግግራቸውን? አቶ ጃዋር ከርሶ ልጀምር።
አጠቃላይ ንግግሩ አሁን ያለው ሁኔታ ያንጸባረቀ ይመስለኝ በአብዛኛው ሕዝብ ተቀባይነት ያገኘ ነው ይመስለኝ። ምክንያቱም ሀገሪቷ በከፍተኛ ችግር ውስጥ ስላለች ያንን ችግር የሚረዳ ከዛ ችግር ውስጥ ደግሞ ለማውጣት የሚታትር አመራር ነው ሕዝቡ እየፈለገ ያለው። በዛ ነገር ስታየው አብይ የተናገራቸው ነገሮች ለሕዝቡ ተስፋ የሚሰጡ ከችግር እንወጣ ይሆናል። ይህ ሰው ወጣት እንደመሆኑና የተናገራቸው ቃላቶችም የፖለቲካ ችግሩን የተረዱ ለውጥ ለማምጣትም ተስፋ የሰነቁ ናቸው ብሎ ለመቀበል የሚያስችሉ ይመስለኛል። ሆኖም ግን ዛሬ የሰማነው ብቻ ነው። በተጨባጭና በተግባር ስናይ እዚህ ዛሬ ቃል የገቧቸው ፖለቲካ ምህዳሩን ለማስፋት ችግርን ለመፍታት ከፖለቲካ አመራሮች ከተቃዋሚ ጋር ተቀራርቦ ለመስራት እና ሌሎች ያሏቸው እንዲሁም ከኤርትራ ጋር ራሱ እርቅ ለማውረድ የተናገሯቸው ነገሮች ከቃል እና ከንግግር አልፈው ወደ ተግባር እንዲተገበሩ ከሆነ ሀገሪቷን ከገደል አፋፍ ለመመለስ ጠቃሚ ናቸው ብዬ ነው የማስበው።
መልካም። በንግግራቸው የተነሱትን አንኳር አንኳር ጭብጦችን እናነሳለን። አቶ ጀዋር ከቅርታ ጋር ጠይቃለሁ። ከዛሬ ጀምሮ ጠቅላይ ሚኒስትር ናቸውና አንቱ እያሉ እንዲያደርጉልኝ ጠይቃለሁ። ዶክተር ታዬ ወደ እርሶ ልሻገር። እርሶም እንደ አቶ ጀዋር ሁሉ የንግግራቸውን መንፈስ ጠቅላላ ስሜት እንዴት አገኙት? እንዴት ተቀበሉት?
አመሰግናለሁ ለጥያቄው። ዶክተር አብይ ጊዜው የወለዳቸው ወይም ደግሞ መፍትሄ እንዲያመጡ ያስቀመጣቸው ባለው በኢህአዴግ አገዛዝ ምክንያት እንዳው ለኢትዮጵያ ሕዝብ መፍትሄ ያመጣሉ ብሎ በፍላጎት የተደረገ ሳይሆን የትግል ውጤት በመሆናቸው የኢትዮጵያ ሕዝብ የሚጠብቀውን አይነት ንግግር አድርገዋል ብዬ አምናለሁ። እንደ አሰባሳቢ እጅ ዘርግቶ ሌሎችንም ዜጎችን በሙሉ ሀገራችንን ለመገንባት ድርሻ አለን ሁላችንም እና ተሳታፊ መሆን ይገባናል የሚለውን ዘንባባ ያቀረቡ ይመስለኛል። በንግግራቸው ውስጥ ብዙ ተስፋ ሰጪ ጉዳዮችንም ተመልክቻለሁ። መብቶች መከበር አለባቸው የሚባለውን ሀሳብ በነጻነት መገለጽ እንዳለበት ጠቁመዋል። የህግ የበላይነት የለም፣ መብት አልተከበረም ነው የኢትዮጵያ ህዝብና መብት ይከበር ነበር ሲል የነበረው ይህንን አንጸባርቀዋል በንግግራቸው። ሌላው እንግዲህ ባልተለመደ መልኩ እስከዛሬ ድረስ በኢህአዴግ ውስጥ ሰምተን የማናውቀው ይቅርታ ጠይቀዋል። ጠባሳ የተፈጠረ ለእናቶች፣ የሰብአዊ መብት ተከራካሪዎች፣ ፖለቲከኞች በሀገራችን ስለፈጠረ ለመጣው ችግር ለተደረሰው ጥፋት ኃላፊነቱን በመውሰድ ይቅርታ ጠይቀዋል። ይሄ ያልተለመደ መሆኑ ጥሩ ነገር ነው ብዬ ወስደዋለሁ።
መልካም። እለቱ ለሀገራችን ታሪካዊ ቀን ነው ይላሉ ራሳቸው። በታሪክ አጋጣሚ አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ እንድንጠቀምባቸው አምልጠውናል ይላሉ። ያመለጠውን ያወቁ ሰው መሆናቸው ምናልባትም ድጋሚ እንዳያመልጥ የተሻለ ጥንቃቄ ለማድረግ የተዘጋጁ ይመስላሉ። ከስህተት ስለመማር፣ ስለ አንድነትና ስለ ሐሳብ ልዩነቶች መኖር መልካምነት፣ ስለ መደማመጥ ያነሳሉ። የኔ ሐሳብ ካላሸነፈ ሞቼ እገኛለሁ ማለት ግን አገርን ሊያቆም አይችልም፣ ቤተሰብንም ያፈርሳል ይልቁንም ይላሉ። እስኪ አሁን አገሪቱ ካለችበት አጣብቂኝ አንጻር አቶ ጀዋር ምን ያህል ተስፋ ሰጥቶታል የዶክተር አብይ ንግግር?
መጀመሪያ ቅድም ላልከው እኔ ብዙ ሰዎች አንተ ምለው ያበልክ ያደግኩ
የልማድ ነው
አንቱ የሚባል ነገር የለም ለማቅለል አይደለም። በውስጥ እንግዲህ አንቱና አንተን እያቀያየርኩ ተጠቀም እና ዶክተር አብይ ወደ አመራር የመጣው በኢህአዴግ ፍላጎት አይደለም፣ ህዝቡ ትግል ነው። በተለይ የኦሮሞ ወጣቶች ቄሮ ባደረገው ከፍተኛ ትግል ስርዓቱ ራሱን ለማዳን ሲል በተወሰነ ደረጃ በወጣቱ ተሰሚነት ሊኖረው የሚችል የፖለቲካውን ትኩሳት ሊያቀዘቅዝላቸው የሚችልና ጊዜ ሊሰጣቸው የሚችል ሰው ስላስፈለጋቸው ነው ወደፊት ያመጡት። ስለዚህ በባልደረባ አሁን እንደተናገሩት ይህ ግለሰብ ወደፊት የመጣው በህዝቡ ትግል ነው፣ የህዝቡ ውጤት ነው። የህዝቡ አደራም አለበት። የህዝቡ አደራ አንድና በጣም ቀላል ይመስለኛል። ይሄም ከአምባገናዊ ስርዓት ወደ ዲሞክራሲያዊ ስርዓት ማሸጋገር ነው። በድህረ ኢህአዴግ ጊዜ ውስጥ ስላለን ኢህአዴግ ደግሞ አምባገናዊ ስርዓት ስለሆነ ከዚህ ስርዓት ወደ ዲሞክራሲያዊ ስርዓት የሚያሸጋግር ድልድይ እንዲሆንለት ነው ህዝቡ የሚፈልገው። ይሄንን አንተ እንዳልከው እሱም ጠዋት ሲናገረው ነበረው የተረዳው ይመስለኛል። ከተቃዋሚው ጋር ለመቀራረብ ፍትህ እንዲሰፍን ዲሞክራሲ እንዲመጣ ማለት ነው። ዲሞክራሲ አለ አይደለም ብለው የተናገሩት ጠቅላይ ሚኒስትሩ ዲሞክራሲ ወደፊት እንዲመጣ ተግተን እንሰራለን። የአንድ ሀሳብ የበላይነት ብቻ ሳይሆን የሁሉም ሀሳብ የሚንሸራሸርበት ተቃዋሚ ሳይሆን ተፎካካሪ የምንሆንበት የሚል መሳጭ አይነት ንግግሮችን ሲናገሩ ስለሰማው ይህንን ኃላፊነት በደንብ የተረዱት ይመስለኛል።
ይሄ ውይይት በነገውም ምሽት ይቀጥላል። እናመሰግናለን ተሳታፊዎቻችን። የሰኞ መጋቢት 24 2010 ዓ.ም ልዩ ስርጭት ወደ መጠናቀቁ ነው።
የነገም ሌሎች አስተያየቶች ይኖሩናል። እስካሁን አብራችሁ ስለቆያችሁ እናመሰግናለን። አዲሱ አበበና
ሰሎሞን አባተንን። የትግርኛ ዝግጅት ይቀጥላል። ጤና ይስጥልን።
እዚ ሬድዮ ድምፂ ኣሜሪካ እዩ። ሬድዮ ድምፂ ኣሜሪካ ካብ ሶኒ ክሳብ ዓርቢ ብ1925 ሜትር ባንድ ከምኡውን ካብ ሶኒ ክሳብ ሰንበት ከዓ ብናይልሳት ሓዊ